ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? በምሽቱ ያዝናቸው ዘገባዎች እናስተዋውቃችሁ።
የዘይቀና መልእክቶች ትክክለኛ መረጃ ናቸው ወይ? ለምሳሌ ዌብሳይቶችም ሊሆኑ ይችላሉ፣ የመድኃኒት ማስታወቂያዎችም ያንን ነገር ሊያውጡ ይችላሉ። ትክክለኛው የጤና መረጃ ሳይገኝ ሊቀር የሚችልበት አጋጣሚ ሊኖር ይችላል።
በራይ መገናኛ ብዙሃን ላይ የሚቀርቡ ሐሰተኛ የጤና መረጃዎችን በተመለከተ ካጠናቀርነው ዘገባ ላይ ተወሰደ ድምጽ ነው እየሰማችሁት። በምሽቱ የመጀመሪያው ዘገባችን በሱ ላይ ያተኩራል። ሌሎች ወጣት ተኮር ዘገባዎችና መሰናዶዎችን ይዘናል። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታል ላይ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ እንዳስተዋወቅ ነው በተለያዩ ማህበራዊ መገናኛ ብዙሃን ሐሰተኛ የጤና መልእክቶች እየተሰራጩ መሆኑን የጤና ሚኒስቴር ባለስልጣንና ሁለት የሕክምና ባለሙያዎች ለአሜሪካ ድምጽ ተናግረዋል። በጤና ጥበቃ ሚኒስቴር የጤና ማህበራዊ ሚዲያ አስተዳደርና የኮሙኒኬሽን ቡድን መሪ ዶክተር ዳንኤል በትረ በተለያዩ ማህበራዊ መገናኛ ብዙሃን ላይ የሕክምና ትምህርት የሚሰጡት ዶክተር ሰይፈ ወርቁና በአለርት ሆስፒታል ሐኪም ጤና ሰብ የሚባለው የማህበራዊ ሚዲያ መምህር ዶክተር ዝማሬ ታደሰ ሐሰተኛ የጤና ስርጭትን በተመለከተ አስተያየቶቻቸውን ለአሜሪካ ድምጽ አጋርቷል። ደረጀ ደስታ እንደሚከተለው አሰናድቶታል።
በተለያዩ የመንግስት ሆስፒታሎች መስራታቸውንና ራሳቸውን በተለያዩ ማህበራዊ ሚዲያ መድረኮች ላይ የህክምና ትምህርት እንደሚሰጡ የሚናገሩት ዶክተር ሰይፈ ወርቁ በማህበራዊ ሚዲያው በራሳቸው ስምና ፎቶግራፍ ጭምር የሚሰሩ ሐሰተኛ የህክምና መልእክቶች መኖራቸውን ይገልጻሉ።
አንደኛ ከራሴ ኤክስፒሪየንስ እንግዲህ እንደ ክሊኒካል ለሳይ አንድ ሰው በታመመ ጊዜ ወደ ህክምና ቦታ የሚሄድበት አጋጣሚ ወይም ደግሞ አቅሙ ካልፈቀደም ይሁን ወይም ጊዜው ካልፈቀደም ይሁን ወይ ያለበት ቦታ ለህክምና አመቺ በማይሆንበት ጊዜ የሚጠቀመው በእጁ ላይ ያለውን ኢንፎርሜሽን ነው። እዛ ላይ ያለውን ኢንፎርሜሽን ደግሞ ሰርች አድርጎ ሲመለከት ከተለያዩ አንግሎች የሚሰሩ የጤና ዘገባዎች አሉ ወይም ደግሞ የጤና መልእክቶች አሉ። እነዚያ የጤና መልእክቶች ትክክለኛ መረጃ ናቸው ወይ? ለምሳሌ ዌብሳይቶችም ሊሆኑ ይችላሉ፣ የመድኃኒት ማስታወቂያዎችም ያንን ነገር ሊያውጡ ይችላሉ። ትክክለኛውን የጤና መረጃ ሳያገኝ ሊቀር የሚችልበት አጋጣሚ ሊኖር ይችላል። በተለይ በተለያዩ ሶሻል ሚዲያዎች ላይ አንዳንድ ጊዜ የህብረተሰቡን ትኩረት ለመሳብ ሲባል በሶሻል ሚዲያ ገንዘብ ለማግኘት ሲባል እንዲሁም ደግሞ አንዳንድ ጊዜ የሚያጋጠሙ በኖን ስም ራሱ እየተሰራ ያለ አንዳንድ ነገሮች አሉ። ለምሳሌ ህገ ወጥ መድኃኒቶችን የሌላም ባለሙያ መልክ በመጠቀም መሸጥ፣ እንደዚህ አይነት ነገሮችም እየተጠቀሙ በሶሻል ሚዲያዎች ላይ ይታያሉ በተደጋጋሚ ጊዜ። ማህበረሰባችን ደግሞ በቂ ግንዛቤ የሌለው ሰው ምንድን ነው የሚያደርገው? እነዚህን ነገሮች እንደ እውነተኛ አድርጎ ይጠቀማቸውና በጊዜው መታከም ሲገባው ወይም ወደ አልተፈለገ ህክምና ውስጥ ሊገባ ይችላል፣ ወይም ደግሞ ያልተፈለጉ ነገሮችን ወደ መጠቀሙ ወደ ሰለባነት ይሄዳል ማለት ነው። ይሄ በራሴ ኤክስፒሪየንስ ላይ የማየው ነገር ነው።
የኔን መልክ ተጠቅመው ሲሉ ምን ማለት ሆነው እስቲ ትንሽ ያብራሩልን።
የኔን መልክ ብቻ አይደለም፣ በሶሻል ሚዲያ ላይ ያለነውን ሐኪሞች መልክ የሚጠቀሙና ኤዲት ያደርጉና በሶሻል ሚዲያ ላይ ይለቁታል። የኛ ያልሆነ ማለት ነው፣ ወይ ሌላ ስልክ ቁጥር ያስቀምጣሉ ወይ በፌስቡክ ላይ ክሬት ያደርጉና መድኃኒቶች መሸጥ ምናምን አይነት ነገር ይሰራሉ።
በአለርት ሆስፒታል ጠቅላላ ሐኪምና ጤና ሰብ በሚባለው ትምህርታዊ ጤና ነክ የማህበራዊ መድረክ ላይ መምህር የሆኑት ዶክተር ዝማሬ ታደሰ ባልደረባቸው በሆነ ሌላም ሰው ላይ ተመሳሳይ ነገር መድረሱን ያስረዳሉ።
አንድ ጓደኛዬ እንደዚህ ሲለኝ ነበረ። የሱን ፊት የሱን ፎቶ ይጠቀሙና የተለያዩ እነዚህ አሁን የመራቢያ አካልን ያሳድጋል እንደዚህ አይነት ነገሮች እየተባሉ የሚሰጡ መድኃኒቶች አሉ፣ ከእውነት የራቁ መድኃኒቶች። እነሱ ግን የሚያደርጉት ምንድን ነው? ያንን መረጃ ይሰጣሉ፣ ለዛ ነገር ያወራሉ። ከዛ በኋላ ግን በውስጥ መስመር አናግሩኝ ይሏቸዋል። ሰውንም ያታልላሉ ማለት ነው። አንዳንድ ጊዜ እንደውም ስክሪንሾት እያደረጉ ሁሉ ይልካሉ ምን እንደተባሉ ማለት ነው። ከዛ በዚህ አካውንት ብር ላኩ ይላሉ፣ ያንን ብር ይወስዳሉ፣ የማይሆን መድኃኒት ይሰጧቸዋል። እንደው መድኃኒቱም ከደረሳቸው ማለት ነው። አንዳንዴ ደግሞ በቃ ዝም ብለው ስማቸው ጠፍቶ ይቀራል እና እኛ ጋርም ሲመጡ እንዴ ዶክተር እንደዚህ መድኃኒት ልካለ ብለሽ መድኃኒት ሳትልኪ ኧረ እኔ አይደለሁም እኛ አይደለንም ብለን እንላለን። እንደዚህ አይነት እንግዲህ ግልጽ የሆኑ የሚታዩ ችግሮች አሉ።
በእነዚህ የማህበራዊ ሚዲያዎች የሚሰጡ የህክምና ትምህርቶችም ሆነ የሚመከሩ መድኃኒቶች በሳይንስም ሆነ በባህላዊም ህክምና የተደገፉ አይደለም የሚሉት ደግሞ በጤና ሚኒስቴር የጤና ማህበራዊ ሚዲያ አስተዳደርና የኮሙኒኬሽን ቡድን መሪ አቶ ዳንኤል በትረ ናቸው።
እንግዲህ ለሆነ በሽታ አንድ የሆነ መድኃኒት ያዛሉ። መድኃኒቱ እንግዲህ ባህላዊ የሆነ ነው። እንዲህ አይነት እጽዋት እንዲያድርጎ ተቀጥቅጦ እንዲህ ተጠጥቶ እንዲህ ተደርጎ የሚል ነው የሚሰጡት። ያ እንግዲህ ትክክል አይደለም። በነገራችን ላይ የባህል ህክምና አለ። የተጠና የባህል ህክምና የጤና ሚኒስቴርም የሚደግፈው ነው። በባህል ህክምናውም የማይደገፍ፣ በጤና ሴክተሩም በሳይንሱም የማይደገፍ ዝም ብሎ በልማድና ሰዎች በተደጋጋሚ የሞከሩት ውጤታማ ሆኗል በሚል ሳይንሳዊ ያልሆነ ትንተና በመስጠት ጭምር ነው ሰዎች እንዲጠቀሙ እያደረጉ ያለ። ስለዚህ አጠቃላይ እየተሰጠ ያለው መረጃ ትክክልም ጤናማም አይደለም። በየትኛውም መንገድ እንግዲህ ከብዙ ባለሙያዎች ጋር ሆነን አብረን ለማየት ሞክረናል። አንዱም እየተሰጠ ያለው መረጃ ትክክለኛና ጤናማ አይደለም።
ዶክተር ዝማሬ ታደሰ በማህበራዊ ሚዲያዎቹ ላይ የሚወጡ ማናቸውም የጤና መልእክቶች ለረጅም ጊዜ የሚቆዩ በመሆናቸው ያንድ ወቅት ብቻ ሳይሆን ዘላቂ ጉዳት የሚያስከትሉ መሆኑን ያራራሉ።
ጉዳቶቹ አንደኛ ወዲያው እንደ ባጭር ጊዜ የሚታዩ ሊሆኑ ይችላሉ። ሌላው ደግሞ ረጅም ጊዜ የሚታዩ ጉዳቶችም አሉ። እንግዲህ ባጭር ጊዜ ስንል ወዲያውኑ አሁን አንድ ሰው ግፊት አለብህ ተብሎ ለምሳሌ የሆነ ይሄ ነገር ግፊትን ወዲያው ያጠፋል ሲባል ሰው ዴስፕሬት አይደለ ወዲያው ያንን የሚፈልገውን ነገር የሚያገኘው ከመሰለው ያንን የሚያድንለት ከመሰለው ወዲያው ለመጠቀም ነው የሚሄደው። ያ ደግሞ ጤና ላይ የራሱ የሆነ የጎንዮሽ ጉዳት ይዞ ሊመጣ ይችላል። ለሎንግ ተርምም ደግሞ ያ ቪዲዮ ረጅም ጊዜ እዛው ነው የሚቀመጠው። አንድ ሰው ብቻ አይቶች ወይ የተወሰነ በዛ ሰዓት ብቻ አይቶች የሚቀር አይደለም እና ሌላም ጊዜ ሌላም ሰው ሁሉ ጊዜ የሚቀመጥ ነገር ስለሆነ ሁሉንም አፈት እያደረገ ይሄዳል ማለት ነው። ያ ደግሞ ትክክለኛ ያልሆኑ ነገሮችን ወደ የሰው እውነት ነው ብሎ ያደርገዋል። ከዛ ደግሞ በሽታ ላይ እንዲወድቅ ያደርገዋል። ወደ ሕክምናም ቦታ ደግሞ አንዳንድ ሕክምና መሄድ ያለብን ነገሮች ላይ ወደ ሕክምና እንዳንሄድ ትክክለኛ የሆነውን ሕክምና ማጥላላት፣ ማጠልሸት ሰዎችን ደግሞ ያኛው ጋር መሄድ አለብኝ ብለው እምነታቸውን እንዲያጡ ማድረግ፣ መጨረሻ ስቴጅ ላይ ሲደርሱ ወደ ሕክምና ቦታ መምጣት እነዚህ እንግዲህ የሚጠቀሱ ችግሮች ናቸው።
የጤና ሚኒስቴር በእነዚህ በማህበራዊ ሚዲያ በሚሰጡ የአስር ትምህርቶች ዙሪያ ሰፊ ጥናት ማድረጉን የሚገልጹት አቶ ዳንኤል ግለሰቦቹ የሕክምና ባለሙያዎች አይደሉም ይላሉ።
ባደረግነው ዳሰሳ እንግዲህ ትልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች የሕክምና ባለሙያዎች አይደሉም። እንደውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው። እንግዲህ ይሄ ከግንዛቤ ክፍተት ነው። ፎሎወርን ለማብዛት የተለያዩ የጎንዮሽ ጥቅሞችን ለማግኘት ብለው የጀመሩትና የቀጠሉት ነው። እና እንግዲህ ቆም ብለው እነሱም ሲያስቡ ትክክለኛ ያልሆነ መረጃ መስጠት ለማህበረሰቡ ጉዳት ማድረሱን ሲገነዘቡ ከዚህ ድርጊታቸው ሊመለሱ እንደሚችሉ እንገምታለን። እና አሁን እኛ ያደረግነው ዳሰሳ እሱን ነው የሚያሳየው። ትክክለኛ የጤና ባለሙያ የሆነ ሰው ትክክለኛ የሆነ መረጃ ነው ለማህበረሰቡ የሚያደርሰው።
ጤና ሚኒስቴር እነዚህን ችግሮች አስመልክቶ ለመሆኑ ምን እያደረገ ነው ተብለው የተጠየቁት አቶ ዳንኤል
ጤና ሚኒስቴር አንዱ በተለይ በማህበራዊ ሚዲያ ዘርፍ የሚሰራው ስራ የሚዲያ ሞኒተሪንግ ስራ ይሰራል። ሚዲያ ሞኒተሪንግ የሚሰራው በማህበራዊ ሚዲያ ማህበረሰቡን ጤና ሊጎዱ የሚችሉ መረጃዎችን የሚያስተላልፉ ግለሰቦችን አንዳንድ ጊዜ እንደ ድርጅት ሆነው የሚሰሩትንም ጭምር በመከታተል ትክክለኛ የሆነው መረጃ ለማህበረሰቡ በማድረስ ነው። በዚህ ደረጃ ነው እየተሰራ ያለው እና ይህንን ተከትሎ ጤና ሚኒስተር አንድ የወሰደው እርምጃ በቅድሚያ የማህበራዊ ሚዲያን በስፋት በመጠቀም ትክክለኛ መረጃን ለማህበረሰቡ ለማድረስ ጥረት እያደረገ ነው የሚገኘው። ሁለተኛ በጣም በከፋ ደረጃ የተሳሳተ መረጃ ለማህበረሰቡ እያደረሱ ያሉ አንዳንድ ግለሰቦችን በተመለከተ ከዚህ ድርጊታቸው እንዴት ታረሙ ማስጠንቀቂያዎችን በመስጠት ለማረም ጥረት እያደረገ ነው ያለው። በአሁኑ ሰዓት እንግዲህ በሰፊው እየተሰራ ያለው ነገር ማህበራዊ ሚዲያን በትክክለኛው የመረጃ መስጫ መጠቀሚያ በማድረግ ለሀገር እንዲጠቅም በማድረግ ረገድ ስራ መስራት ነው። ሌሎችም ከዛ ትክክለኛ ካልሆነ ተግባራቸው እንዲታረሙ እየተደረገ ነው። እንግዲህ ከሞላ ጎደል አሁን ጥሩ ሁኔታ ላይ ነን ብለን እናስባለን።
በማህበራዊ ሚዲያ ላይ ወደ 86000 ተከታዮች ያሏቸው መሆኑን የነገሩን ዶክተር ዝማሬ ጤና ሚኒስቴር ትክክለኛውን የጤና ትምህርት ለመስጠት የህክምና ባለሙያዎችን አሰባስቦ ባዘጋጀው የቲክቶክ መድረክ ወይም ፎረም ላይ ተሳታፊ መሆናቸውን ገልጸውልናል። ይህን ማድረግ አስፈላጊ ነው ብለው ያመኑበትን ምክንያት ያስረዳሉ።
ሰው ለምንድነው መጀመሪያ ወደ ሌሎች መረጃዎች የሚሄደው የሚለውን ነገር መጠየቅ አስፈላጊ ነው። ለዛም ነው ጤና ሚኒስቴር እንደ ኃላፊነት ወስዶ ትክክለኛ የሆነ መረጃዎችን ማሳየት አለበት በሚል ወደ ሚዲያው እንዲመጣ ማለት ነው። ከዛ በኋላ ግን ሌሎችን ስህተተኛ የሆኑ መረጃዎች ናቸው የሚለውን ደግሞ ሰው ራሱ አይቶ ይጠቅመኝም ብሎ ካልወሰደ በስተቀር አሁን ላይ በጣም እየከበደ ነው የመጣው ኢንፎርሜሽኑ። በጣም ልክ መጀመሪያ አካባቢ ላይ ድሮ ላይ በጣም ችግር እንደነበረ አንድ ኢንፎርሜሽን ማግኘት አሁን ደግሞ በጣም ኦቨርሎድ ሆነናል በተለያየ ኢንፎርሜሽኖችና ያንን በርግጥ በደንብ የምናየው ነው።
ማህበራዊ ሚዲያ ያለ አግባብ መጠቀምና ሐሰተኛ መረጃዎችን ማሰራጨት በእኛ ሀገር ብቻ ሳይሆን በሌሎችም አገሮች የተለመደ ነው የሚሉት ዶክተር ሰይፈ ይህን አስመልክቶ ቀዳሚውን ስራ መስራት የሚኖርበት የጤና ሚኒስቴር ነው ይላሉ። ህብረተሰቡም ይህን አስመልክቶ ማድረግ አለበት የሚሉትን እንደሚከተለው ያስረዳሉ።
ይሄ ነገር በእኛ ሀገር ብቻ አይደለም በውጭ ሀገርም ላይ ያለ ነው። የተለያዩ የሐሰተኛ መረጃ የሚሰጡ የውጭ በሶሻል ሚዲያ ላይ ባን የተደረጉ ሁሉ አሉ ካለኝ ኢንፎርሜሽን ደረጃ ማለት ነው። እንግዲህ ያንን የሚሰራው የጤና ሚኒስቴሩ ነው። በሀገሩ ያለው የጤና ሚኒስቴር ያንን መረጃዎችን ያሰባስባል። ትክክል ነው ትክክል አይደለም የሚለውን ነገር ይወስንና ያንን እዛ ሰው ላይ ያንን እርምጃ ሊወስድ ይችላል ማለት ነው። እንደዚህ አይነት ትሬንድ እኛ ጋር ያለ አይመስለኝም። ሌላው ደግሞ ዋናው ከዚህ አንጻር ህብረተሰቡ መጠንቀቅ ያለበት ነገር ምንድን ነው? አንድን መረጃ በሰማበት ጊዜ ያንን ወዲያውኑ የመቀበል ባህሪ ማዳበር አያስፈልግም። በራሱ በሁለት ወይም በሶስት መረጃዎችን እያገናዘበ ወይም ሰብስቦ እያገናዘበ ቢቀበል መልካም ነው። ያገኘውን መረጃ ሁሉ ከመተግበር ይልቅ መያዝና እንደገና በአካልም ቀርቦ ባለሙያን ማማከር እነዚህ ነገሮች ትክክለኛ መረጃውን ወይም ትክክለኛ የህክምና ግንዛቤዎችን የሚጨምሩ ይሆናሉ ማለት ነው።
የጤና ሚኒስቴር ይህን አስመልክቶ ህግ የተላለፉትን ወደ ቅጣት ከማምጣቱ በፊት ህብረተሰቡን ማስተማር፣ ትክክለኛውን መረጃ መስጠት፣ ህጉን ለሚተላለፉትም ማስጠንቀቂያ ማስተላለፍ የመጀመሪያው ተግባሩ አድርጓል ሲሉ የጤና ሚኒስቴር የማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ከራከራሉ።
በደረጅም ጊዜ የተሳሳተ መረጃን ሲሰጡ የነበሩ ሰዎች ብዙ ተከታይ ሊኖራቸው እንደሚችል መገመት ይቻላል። ለዛ ሰዎች እንግዲህ ሁለት ነገር ነው ማሰብ የሚገባው። አንድም ባለማወቅ ለረጅም ጊዜ በመከታተል የመደገፍና ያንን ፕሮሞት የማድረግ ዝንባሌዎች አሉ። በሌላ መንገድ ደግሞ ትክክለኛው መረጃ ሲነገራቸው ተመልሰው ወደ ትክክለኛው መረጃ የመምጣት ነገር አለና ጥሩ የሚሆነው ትክክለኛው መረጃ በተከታታይ መስጠት አንዱ ጉዳይ ነው። ሁለተኛ ደግሞ የተሳሳተ መረጃ የሚሰጡትን ግለሰቦች ትክክል አይደላችሁም ብሎ መጠየቅ ነው የሚገባው። እና በነገራችን ላይ እንግዲህ ጥቂቶቹ ከአገር ውጭ ሆነው ነው ይህንን ስራ እየሰሩ ያሉት፣ የተወሰኑ ደግሞ አገር ውስጥ። ትክክለኛ ያልሆነን መረጃ ለማህበረሰቡ ማድረስ ያስከስታል፣ የህግ ስላለው ማለት ነው። የውጭ ያሉትም ከባሲዎች ጋር በመነጋገር ከሀገሪቷ ህግ ጋር በመነጋገር ተጠያቂ ማድረግ የሚቻልባቸው አግባቦች አሉ። ስለዚህ ይሄ ከዚህ ድርጊታቸው እንዲታረሙ አሁንም ጤና ሚኒስቴር የሚመክረው በነገራችን ላይ ወደ ክሱ ወደ ህግ ከመሄዱ በፊት ልጆቹ እንዲታረሙ እና ትክክለኛው መረጃ ለማህበረሰቡ ለማድረስ ፈቃደኛ ቢሆኑ ነው የሚመክረው። አሁን ግን ቀደም ብለን በሰጠነው ማስጠንቀቂያ የመረጋጋቱ እና ትክክለኛው መረጃ ለትክክለኛው ማህበረሰብ ለማድረስ ጥረት እየተደረገ መሆኑን ለመገንዘብ ወይም ለመረዳት ችለናል እና ከበፊቱ ለውጥ አይተናል ብለን እናስባለን።
ያነጋገርናቸው የህክምና ባለሙያዎች ግን ግለሰቦቹን ወደ ህግ የማምጣቱ ስራ እጅግ የተወሳሰበና አድካሚ መሆኑን ገልጸው የራሳቸውን ስምና ፎቶግራፍ ሳይቀር በግልጽ እየተጠቀሙ ሐሰተኛ የህክምና መልእክቶችን የሚያስተላልፉትን ለማስጠቆም አዳጋች የሆነባቸው መሆኑን ነግረውናል። በዚህ ረገድ መንግስትና ህብረተሰቡ ትክክለኛውን መረጃ ለይቶ በመጠቀም ጥንቃቄ እንዲያደርግም መክረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ዩናይትድ ስቴትስ ይህ የያዝነው የካቲት ወር የጥቁሮች የታሪክ ወር በሚል ይታወቃል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል።
ከኒውዮርክ የመጣው የስነ ጥበብ ሰው ጋይ ስታንሊ ፌሎች አበባችንን አበርክቱልን በሚል የሰየመው የስዕል ስራዎች ስብስብ ለአፍሪካ አሜሪካውያን ባህል ክብር እንደሚሰጥ ይናገራል።
ሕፃን ሆኜ ሁልጊዜ ወደ ሙዚየሞች ሄድ ነበር። በዚያ ሁልጊዜ የማየው የነጭ ሰዎች ምስል ብቻ ነበር። እኔን የመሰሉ የጥቁርና የጠይም ህዝቦች የፊት ገጽ የሚያሳዩ ስራዎች አልነበሩም። እኛኑ ለማክበር ወስኛለሁ።
ፌሎች በሎስ አንጀለሱ የኪነ ጥበብ አውደ ርዕይ ላይ ጥቁር የፈጠራ ባለሙያዎችን ከወከሉት መካከል አንዱ ነው። የጨዋታ ጊዜ ሲል በሰየመው ስራ ግሪጎሪ ሴንት አማንድ ነጭ ያልሆኑ ህጻናት አሜሪካ ውስጥ በሚያድጉበት ጊዜ ያላቸውን የራስ ምልከታ ይዳስሳል።
በጥቁርና ነጭ ቀለም ከቀረቡት የፊት ገጽታ ምስሎች በላይ የሚዋለሉት ቀለሞች ሐሳቦች ናቸው። የሚያውቅህ አንድም ሰው በሌለበት ዘው ብሎ እንደመግባት ነበር ነኝ የሚሰማኝ። በልዩ ሁኔታ ነው ሰዎች የሚመለከቱህ። አንደበት ሲከፈት ግን ማንነት ስለሚታወቅ ያ ከማህበረሰቡ የምትጠበቅበት ጋሻ ይሆናል። አንተ የነሱ አካል ብቻ አይደለም፣ አንተ ይሄኛው ሰው ነህ። ሁሉም ስራዎቼ በዚያ ዙሪያ ነው የሚያጠነጥኑት።
ጃማይካ የተወለደው ኦኒል ስካት በበኩሉ ወደ ዩናይትድ ስቴትስ በስደት ከመጣ በኋላ ስለ አዲሱ ሀገር በማወቅ ሂደት ውስጥ ያስቀራቸውን የልጅነት ትዝታዎችን አጋርቷል።
እንደ አንድ አፍሪካዊ አሜሪካዊ ዓለምን እንዴት ማሰስ እንዳለብህ በጥንቃቄ መረዳት መቻል በጣም አስፈላጊ ነው። ሌሎች እንዴት እንደተገነዘቡን ማሰብና ሌሎች ጉዳዮች በአእምሯችን ያለመቋረጥ ከምናስባቸው ነገሮች ውስጥ አንዱ ነው።
ሴሮን ግሪን የተባለው የስነ ጥበብ ባለሙያ ደግሞ ጥቁር አሜሪካውያን ትኩረት መነፈግም ሆነ ከመጠን በላይ በትኩረት ውስጥ መግባት እንደሚገጥማቸው ይናገራል።
እኔ እንኳን የገጠመኝ ከልክ በላይ ትኩረት ውስጥ መግባት ነው። የዚህ ምክንያቱ ደግሞ ጥቁር ሰው አደገኛ ነው የሚል ትምህርት ዓለም በመማሩ ነው። ትኩረትን ያለማግኘት ችግር ያን ያህል አይገጥመኝም። ስታርባክስን በመሰሉ የቡና ቤቶች ውስጥ አይተው እንዳላዩ እንደሚሆኑት አይነት ቀላል ነገሮች ቢገጥሙ ነው።
እነዚህን የሥነ ጥበብ ሰዎች አስተባብራ ስራቸው በሎስ አንጀለስ እንዲታይ የረዳችው ብሮክሊን ላይ መሰረት ያደረገ የሥነ ጥበብ ሥራዎች ማሳያ ተቋም ባለቤት ታንያ ዊድሜር በሥነ ጥበብ ውስጥ የጥቁር ጠቢባን መወከል መላውን ማህበረሰብ ከፍ አድርጎታል ትላለች።
ማናቸውም ሰዎች ወደ ማሳያው ስፍራ አሊያም ሙዚየም ውስጥ ሲገቡና እዚያ በሚገኝ የገጽታ ምስል ላይ ራሳቸውን ሲያዩ በእጅጉ ደስ ይላቸዋል። ሰዎች እውቅና እንደተሰጣቸው እንዲሰማ ጨ ያደርጋል። በምስሉ ላይ ካለ ሰው ጋር በቀላሉ ማንነትን መጋራት ስለሚችሉ እንዲህ ባለው ስፍራ ዳግም ኪናዊ ውልደት ይፈጠራል።
ከትምህርት በኋላ ተማሪዎችን የገጽታ ምስል ጥበብ የሚያስተምረውን መርሃ ግብር የጎበኙት እኒህ መሰረታቸውን ኒውዮርክ ላይ ያደረጉ የስነ ጥበብ ሰዎች መልእክቱን ለቀጣይ ትውልድ ለማድረስ ተስፋ ሰንቀዋል።
በደቡብ አፍሪካ ስኬትቦርድ አዲስ አብዮት ላይ ይገኛል ይለናል የአሜሪካ ድምጽ ዛሂር ካሲም። ወደዛ ነው የምናልፈው።
የመንሸራተቻ ቦርዶች፣ የጭንቅላት ቁር እንዲሁም የጉልበት መደገፊያዎች እነዚህን ቁርጠኛ ሴቶች ያግዟቸዋል። ይህ የስፖርታዊ ጨዋታ አንዳንዴ ተመራጭ ባይሆንም ነገር ግን በእነዚህ ልጃገረዶች ዘንድ ተወዳጅ ነው። ገርልስ ስኬት በሻርንቲ ጄኮብስ አማካኝነት ከ10 ዓመት በፊት በጆሃንስበርግ የተጀመረ እንቅስቃሴ ነው። ሻርንቲ በአካባቢው የነበረችው ስኬትቦርድ ስፖርተኛ እሷ ብቻ መሆኗን በመገንዘቧ ነው የከፈተችው። ሻርንቲ ለውጥ ለማምጣት ቆርጣ ነበር የተነሳችው። አሁን ላይ ታዲያ በስዌቶና እጅግ ከተኛ የኑሮ ደረጃ ያላቸው ማህበረሰቦች ባሉበት ከሀያ ሳንድስ በተሰኘው ስፍራ ጭምር 3 ነጻ የስልጠና መርሃ ግብሮችን ትሰጣለች።
This was a perfect opportunity for me to
ለነሱ የሚሆን የስኬት ፓርክ ማግኘትና የስኬት መርሃ ግብር ማዘጋጀት ለኔ እጹብ የሆነ አጋጣሚ ነው። ምክንያቱም ስኬቲንግ ለልጆች ህይወት ትምህርቶችን በማስተማር ያግዛቸዋል ብዬ ስለማምን ነው።
በራስ መተማመን፣ ወድቆ መነሳትና ደጋግሞ መሞከርን እንዲሁም ራስን መግለጽ ሻንቲ በተማሪዎቿ ላይ ለማስረጽ የምትሰራቸው ሴቶች ናቸው። የ17 ዓመቷ ማያ ማሻባ ስልጠናውን ከጀመረች ገና 3 ወራ ቢሆንም ድፍረቱን ግን አዳብራለች።
በጣም ደስ ብሎኛል። በጣም ያዝናናል። ሰዎች ሲያደርጉት ማየት ያስፈራል። ነገር ግን አንዴ ራስህ ስትሞክረው በጣም ነው ደስ የሚለው።
ማያ በጎዳና ስኬትቦርድ ፈርቀዳጅ የሆነችውን ባዮፔሎ አውሂም ተምሳሌቷ ታደርጋታለች። ባዮፔሎ ሀገሯ ደቡብ አፍሪካን ወክላ በጎርጎሮሳውያኑ 2021 በቶኪዮ ኦሎምፒክ ላይ ተሳትፋለች። ባዮፔሎ ያኔ 15 ዓመቷ የነበረ ሲሆን እንዳለመታደል ሆኖ በደረሰባት ጉዳት ከውድድሩ ተገለላለች። ይሁን እንጂ በስፍራው መገኘቷ በራሱ ትልቅ ሚና ነበረው። ባዮፔሎ ስኬትቦርድን ከወንድሟ በማየት ነው የጀመረችው። ወንድሟና ጓደኞቹ ሲለማመዱ ተደብቃ ታየ የነበረችው ባዮፔሎ በኋላ ላይ ከሱ እየተዋሰች መለማመድ ጀመረች። ባዮፔሎ አሁን ላይ ልጃገረዶች ስኬትቦርድን ለመለማመድ ከወንድሞቻቸው አይደበቁም ትላለች።
አሁን ላይ የሴት ስኬትቦርድ ተጫዋቾች ቁጥር በፍጥነት እየጨመረ በመሄዱ ምንም አይነት ምርጫ እንደሌላቸው ነው የሚሰማኝ። በጣም እየተለመደ ሄዷል። እንደውም አንዳንዶቹ ሴት ተወዳዳሪዎቻችን ከወንዶች እኩልና ተቀራራቢ የሆነ አቋም ላይ ናቸው ያሉት። ስለዚህ ከመቀበል በስተቀር ብዙም ማድረግ የሚችሉት ነገር የለም።
ባይፔሎ ዘንድሮ በፓሪስ በሚደረገው ኦሎምፒክ ውድድር ላይ ለመሳተፍና ለማሸነፍ እየጣረች ነው። እሷን የሚያስደስታትን ነገር ለራሷ ያደረገች ስፖርታዊ አቋም በመጠቀም ደግሞ ልጃገረዶችን ወደ ስኬትቦርድ ስፖርት መጋበዝ ትሻለች። ለዛሄር ካስን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በሳን ፍራንሲስኮ ከተማ እየጨመረ የመጣውን ወንጀል በተሻለ ሁኔታ ለመከላከል ፖሊሶች በድሮንና ሰው ሰራሽ አይምሮ እንዲታገዙ የቀረበው ምክረ ሐሳብ በመጋቢት ወር ድምጽ ይሰጥበታል። ሆኖም ተቾች እርምጃ የግለሰቦችን መብት የሚጋፋና ቀድሞንም ተጎጂ የሆኑ ማህበረሰቡን ክፍል ለተጨማሪ ጥቃት የሚያጋልጥ ነው እያሉ በመቃወም ላይ ይገኛሉ። የሮይተርስ ዘገባ ስመኝሽ ቆየት አቀርባለች።
የሳን ፍራንሲስኮ ነዋሪዎች በመጋቢት ወር አወዛጋቢውን የውሳኔ ሐሳብ በድምጽ ካጸደቁት የከተማዋ ፖሊሶች የሚቆጣጠሯቸው ሰው አልባ አውሮፕላኖች ወይም ድሮኖች በሳን ፍራንሲስኮ ሰማይ ላይ መብረር ይጀምራሉ። ፕሮፒኢ በመባል የሚጠራው የሳን ፍራንሲስኮ የውሳኔ ሐሳብ ለድምጽ የቀረበው በተለምዶ ግራ ዘመም በሆነችው ከተማ አደንዛዥ እጽ፣ የቤት እጦትና ሌሎች ወንጀሎች ከፍተኛ ደረጃ ላይ በደረሱበት ወቅት ነው። የከተማዋ ከንቲባ ለንደን ብሪድም በሁኔታው የተማረሩ ዜጎች ለአዲሱ የውሳኔ ሐሳብ ድምጽ ይሰጣሉ ብለው ተስፋ አድርገዋል።
Well, I'm excited about drones because when you call 911, you want somebody right
there. በነዚህ ድሮኖች ሐሳብ ደስ ተሰኝቻለሁ፣ ምክንያቱም ያደጋ ጊዜ ጥሪ ሆኖ 911 ሲደወል ወዲያውኑ እርዳታ እንዲደርስ እንፈልጋለን። ድሮኖች ደግሞ መፍትሄዎችን ወዲያው መስጠት የሚያስችለን ከምንም ነገር የበለጠ በፍጥነት የመድረስ አቅም ይሰጡናል።
ይህ የከተማው እርምጃ ፖሊስ በቪዲዮ ለታገዘ ክትትል የደህንነት ካሜራዎችንና ድሮኖችን ብቻ ሳይሆን የሰዎችን ፊት ገጽታ በማየት ማንነታቸውን የሚያሳውቅ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እንዲጠቀምም ይፈቅድለታል። ይህ ደግሞ እንደ አውሮፓውያን አቆጣጠር በ2019 ከግለሰብ መብትና አላግባብ አጠቃቀም ጋር ተያይዞ በሳን ፍራንሲስኮ የመንግስት ተቋማት የሰዎችን ገጽታ መለየት የሚያስችል የክትትል ቴክኖሎጂ እንዳይጠቀሙ የሚከለክላቸውን ሕግ የሚቀለብስ ነው። እገዳው የተጣለው በትራምፕ አስተዳደር ወቅት ተራማጆች የእስር ቤት አማራጮችን መፈለግ ጨምሮ የወንጀል ፍትህ ማሻሻያ እንዲደረግ ግፊት እያደረጉ ባሉበት ወቅት ነበር። የኮቪድ-19 ወረርሽኝ በተከሰተበት ወቅት ግን ከተማዋ የበለጠ ለፖሊስ ድጋፍ ወደ ማድረግ እያዘመመች ሄዳለች። ከሮይተርስ ጋር ቃለ መጠይቅ ያደረጉት ከንቲባዋ ብሪድ ሲናገሩ በነዋሪዎች ዘንድ ጭንቀት ሊፈጠር ይችላል የሚለውን ስጋት አጣጥለውታል።
So I get that people are concerned about privacy rights and other things.
ሰዎች ለግለሰብ መብቶችና ለሌሎች ተያያዥ ጉዳዮች ስጋት እንዳለባቸው ይገባኛል። ቴክኖሎጂ አሁን በዙሪያችን ነው። ሳን ፍራንሲስኮ ደግሞ በዓለም የሰው ሰራሽ ልህቀት ማዕከል ናት። በዓለም ላይ ካሉት ምርጥ 20 ኩባንያዎች ውስጥ 8ቱ እዚህ ሳን ፍራንሲስኮ ውስጥ ነው የሚገኙት። ስለዚህ ፈለግነውም አልፈለግነውም መምጣቱ አይቀርም።
ለብሪድ የመፍትሄ ሐሳቡ መጽደቅ ቁልፍ ጉዳይ ነው። ምክንያቱም በህዳር ወር በአሜሪካ ምርጫ ይካሄዳል። ከተማዋ ከኮቪድ ወረርሽኝ ለማገገም እየታገለች ባለችበት ወቅት ደግሞ የብሪድ ተቀባይነት አሽቆልቁሏል። የአዲሱ ምርጫ ደጋፊዎች መራጮች የተሻሻለ የፖሊስ አገልግሎትን ለመደገፍ ዝግጁ ናቸው ብለው ያምናሉ። በቅርቡ ከህዝብ የተሰበሰበ ድምጽ እንደሚያሳየው 61% የከተማዋ ነዋሪዎች እርምጃውን እንደሚደግፉት አሳይቷል። ፖሊስ ስልጣኑን ያላግባብ እንደማይጠቀምም ብሪድ ለከተማዋ ማረጋጋጫ ለመስጠት እየጣሩ ነው። ተቾቹ ግን ፕሮፒኢ የፖሊስን ተጠያቂነት የሚቀንሱ እርምጃዎችን እንደሚያካትት ተጠቁሟል። ማትኬግል በሰሜናዊ ካሊፎርኒያ የአሜሪካ የሲቪል ነጻነቶች ህብረት ጠበቃ ሲሆኑ ባለስልጣናት የተለመደ ማስፈራራት ተጠቅመዋል ሲሉ ይከሳሉ።
Look, They're exploiting the legitimate fears that the community has about
በህዝብ ደህንነት ጉዳዮች ላይ ማህበረሰቡ የሚያሰጋውን ተቀባይነት ያለው ፍራቻ እየተጠቀሙበት ነው። ያንን የሚያደርጉት ስልጣናቸውን ለማቆየትና ተጨማሪ ያንዶ ግን ስልጣን ለፖሊስ ለመስጠት ነው። ይሄ የተሳሳተ አካሄድ ነው ብለን እናምናለን። ይሄ የፖለቲካ እንጂ የህዝብ ደህንነት ጉዳይ አይደለም።
የግለሰብ መብት ተሟጋቾችም ጥናቶች የፖሊስ ቴክኖሎጂዎች የዘር ልዩነትን የማያገናዝቡና ላንዶ ገን ያደሉ የግል መብት የሚጋፉና ብዙ ጊዜ የሚሳሳቱ መሆናቸውን ማረጋገጣቸውን በመግለጽ ይከራከራሉ። አንዳንዶቹም ቀድሞንም የተጎዱ ማህበረሰቦች ላይ ያልተፈለገ መዘዝ ሊያስከትል ይችላል ሲሉም ስጋታቸውን ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ሩሲያ ጸረ ሳተላይት መሳሪያን በማበልጸግ ላይ እንደምትገኝ ማረጋገጡን ዋይት ሃውስ ባለፈው ሳምንት አስታውቋል። ድርጊቱ ሩሲያን የህዋ ላይ የጅምላ ጨራሽ መሳሪያ ጥቅም ላይ እንዳይውል የሚከለክለውን ስምምነት በመጣስ ሊያስጠይቃት እንደሚችልም የዋይት ሃውስ ባለስልጣናት በመናገር ላይ ናቸው። የቪኦኤዋ አንታ ፓውል የላከችው ዘገባ እንግዲህ ወንድልዴ ያቀርባል።
ሩሲያ ጸረ ሳተላይት መሳሪያ በማበልጸግ ላይ መሆኗን ዋይት ሃውስ ማረጋገጡን ተከትሎ የሃያል አገራት አይን ወደ ሰማይ አንጋጧል። በያዝነው ፍርንጆች ወር መጀመሪያ ላይ ሩሲያ አንድ ሮኬት ማስወንጨፏ ለጥርጣሬው መነሻ የሆነ ይመስላል። ድርጊቱ ሩሲያን የህዋ ላይ ጅምላ ጨራሽ መሳሪያ ጥቅም ላይ እንዳይውል የሚከለክለውን ስምምነት በመጣስ ሊያስጠይቃት እንደሚችል የዋይት ሃውስ ባለስልጣናት በመናገር ላይ ናቸው። ጃን ከርቢ የዋይት ሃውስ ብሔራዊ የጸጥታ አማካሪ ናቸው።
I can confirm that it is related to an anti-satellite capability that Russia is developing. I want to be clear about a couple of things right off the bat.
ሩሲያ በማበልጸግ ላይ ካለችው ጸረ ሳተላይት ሚሳኤል ጋር የተገናኘ እንደሆነ ላረጋግጥላችሁ ይችላልው። ነገር ግን አንድ ሁለት ነገሮች ግልጽ ማድረግ ሻለው። ይህ መሳሪያ በስራ ላይ ይዋል አይደለም። ሩሲያ ይህን መሳሪያ ለማያዝ ጥረት ማድረጓ አሳሳቢ ቢሆንም በአሁኑ ወቅት በማንም ላይ የደህንነት ስጋት አይደለም። የምናወራው እዚህ በመድር ላይ ውድመትን ለመፍጠር ወይም ሰውን ለማጥቃት ስለተሰራ መሳሪያ አይደለም።
የአሜሪካ ኮንግረስ በጉዳዩ ላይ ለመምከር ትናንት ሐሙስ ዝግ ስብሰባ ማድረጉ ተነግሯል። ማክ ተርነር የምክር ቤቱ የደህንነት ኮሚቴ ሊቀመንበር ሲሆኑ በአሜሪካ ብሔራዊ ደህንነት ላይ የተጋረጠ አደጋ እንዳለ ረቡዕ ዕለት ማስጠንቀቂያውን ይፋ ያደረጉትም እርሳቸው ናቸው።
We all came away with a very strong impression that the administration is taking this very seriously and that the administration has a plan in place.
አስተዳደሩ ይህን ጉዳይ ከፍተኛ ትኩረት እንደሰጠውና የተዘጋጀበት ጉዳይ እንደሆነ መረዳት ይችላል።
የአሜሪካ የህዋ ኃይል ለመከላከል ዝግጁ መሆኑን የፔንታገን ባለስልጣናት ይናገራሉ። ተንታኞች እንደሚሉት ደግሞ ከሰማይ የተጋረጠውን አደጋ በተመለከተ የአሜሪካ ጦር ብጅታ ይታይበትም። የአሜሪካ ኢንተርፕራይዝ ኢንስቲትዩት በተባለው ተቋም የሚሰሩት ታድ ሃሪሰን የሚሉን አለ።
Whereas in the past space was a secondary priority for all of the other military services, now it is the top priority.
ከዚህ በፊት የህዋ ጉዳይ ለሁሉም ወታደራዊ ክፍሎች አንገብጋቢ ጉዳይ አልነበረም። አሁን ግን በመከላከያ ሚኒስቴሩ ፔንታገን ህዋን በተመለከተ ትኩረት ሰጥቶ የሚሰራ ክፍል አለ። ስራውንም ወደፊት ለማስኬድ ጥረት ተጀምሯል።
በምድር ላይ የምንጠቀምባቸው አብዛኞቹ ነገሮች አቅጣጫ ከመመራንና የመጓጓዣ አገልግሎቶችን ከመያሳልጠው GPS እስከ ወታደራዊ የመሳሪያ ስርዓቶች እንዲሁም የአየር ትንበያ ሳተላይቶች የነዚህ ሁሉ ዋና እዝ የሚገኘው ህዋ ላይ ነው። ታድ ሃሪሰን እንደሚሉን ሩሲያ ብቻ ሳትሆን ሌሎችም ሀገራት በቅርበት የሚከታተሉት ጉዳይ ነው። የራሳቸውን ወታደራዊ ቴክኖሎጂም በማበልጸግ ላይ ናቸው።
Use space for so many different things. In the military that an adversary can take space away from us and deny us the ability to
ህዋለ ብዙ ወታደራዊ ጉዳዮችን እንጠቀማለን። ተከናቃኛችን በህዋለ ያለን ቦታ የሚወስድ ከሆነና በዛ ያሉን ቴክኖሎጂዎችን መጠቀም እንዳንችል ካደረገ የአሜሪካ ጦር ያለውን ትልቅ የበላይነት ይነሳጣንም ይሆነው። ለዛም ነው እንደ ሩሲያና ቻይና ያሉ ሀገራት ጸረ ሳተላይት ቴክኖሎጂዎችን ለረጅም ዓመታት ሲያበለጽጉ የነበረው።
ሩሲያ የህዋ ላይ የጅምላ ጨራሽ መሳሪያ ጥቅም ላይ እንዳይውል የሚከለክለው ስምምነት ሳትጥስ እንደማትቀር ያወሱት የዋይት ሃውሱ ብሔራዊ የጸጥታ አማካሪ ለዋሽንግተን የመጀመሪያ የሚሆነው እርምጃ ግን ጉዳዩን በተመለከተ በዲፕሎማሲያዊ መንገድ ውይይት ማድረግ ነው።
We plan to engage directly with the Russians about this as well as allies and partners.
ይህን ጉዳይ በተመለከተ በቀጥታ ከሩሲያም ጋር ሆነ ከሌሎች አጋሮቻችን ጋር ለመነጋገር እቅዳለን።
የመስካሪያ ቁጥጥር ባለሙያዎች እንደሚሉት እንደ አውሮፓውያን አቆጣጠር በ1967 የወጣው የህዋ ስምምነቱን የሚጥስ አካል ካለ የሚደርስበትን ቅጣት በተመለከተ የሚለው የለም። ነገር ግን ስምምነቱን መጣስ ሌሎች ሀያል አገራትን ሊያሳስብ ይችላል። ዳረል ኪምባል የመስካሪያ ቁጥጥር ማህበር የተሰኘው ተቋም ዋና ስራ አስፈጻሚ ናቸው።
እኔ ምሽቱን መሰናዶ ዝግጅት ፈጽመናል። አብራችሁን ስለነበራችሁ እናመሰግናለን። በነገው ምሽት እንገናኝ። ተነስተልን።